ባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ ያዲሱ ትውልድ ድምጽ። የዕለተ ሮብ ሰኔ 22 ቀን 2013 ዓ.ም ተመረጠ የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያልናቸው ፕሮግራሞች መራርጠን አብረናችሁና መስተዛጋሽተናል። ከነዚህ መሃል የፌደራል መንግስት ከትግራይ ክልል መውጣቱን ተከትሎ ወላጆች በትግራይ የሚገኙ የተለያዩ ዩኒቨርሲቲዎች የሚማሩ ልጆቻቸው ያሉበትን ሁኔታ ለማወቅ መደርጉትን ጥረት የሚዳስስ ዘገባ ይኖረናል።
በሚሆነው አቅም ወደ ቤተሰባቸው እንዲመለሱ እንዲያደርግልንና ህብረተሰቡን በተረጋጋ ሁኔታ መንግስትን በተረጋጋ ሁኔታ ካለው የመቀሌ መንግስት ጋር ማድረግ የሚችለውን እንዲያደርግ ለዓለም መንግስታትም ሆነ ለኢትዮጵያ መንግስትም ነው ጥሪያችንን እናስተላልፍ።
ካነጋገርናቸው ወላጆች መካከል አንዷን የሰማችሁት። ሙሉ ዘገባው ባብይ ርሳችን ይቀርባል። ለመሆኑ እናቶችና ህፃናት የተመጣጠነ ምግብ እንዲያገኙና ሴቶች በምግብ ራሳቸውን እንዲደግፉ ስለሚያግዘው የሰቆጣ የቃል ኪዳን ስምምነት ምን ያክል ያቃሉ?
ህፃናቱም ለወደፊቱ ተስፋ እንዳይኖራቸው የሚያደርግ በጣም ተስፋ ያለው ችግር ስለሆነ ያንን ችግር ለመቅረፍ ሴቶች ላይና ህፃናት ላይ በስፋት ቢሰራ ጀኔሬሽኑን መቀየር ይቻላል የሚል ታሳቢ ተደርጎ የተጀመረ ፕሮግራም ነው።
በኢትዮጵያ የሴቶች ህጻናትና ወጣቶች ሚኒስቴር የህጻናት ዘርፍ ባለሙያ የሆኑትን አቶ መስፍን ሽፈራውን እየሰማችሁት ስለ ስምምነቱና በተለይ ከሰሞኑ ትኩረት አድርጎ ስለሚሰራባቸው ስራዎች አናግረናቸዋል። ሰላም ጤና ይስጥልኝ እንደምን አመሻችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠሪያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችን ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብራችሁ ማመሻው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ኤደን ገረመው።
አመሰግናለሁ ስምኞች። አድማጮች በድጋሚ እንደምናምሽታችኋል። የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ መንግስት ሰኔ 21 2021 ዓ.ም የወሰደው በሰብአዊ ምክንያት ተክስ የማቆም አዋጅ ትግራይ ውስጥ ላለው ግጭት መፍትሄ ለማግኘት ትክክለኛ እርምጃ በመሆኑ እንደገፈዋለን ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በትላንትናው ዕለት ባወጡት መልእክት አስታውቀዋል። ትግራይ ውስጥ ዘላቂ ሰላም እንዲገኝ መንገድ ለመጥረግ እንዲቻልም የኢትዮጵያ ባለስልጣናት አጠቃላይና ሁሉና ከፈዩነ ቋሚ የተኩስ ማቆም ላይ እንዲደረስ እንዲሰሩ የህብረቱ ሊቀመንበር ጠይቀዋል። በሌላ በኩል በዛሬው ዕለት የኢትዮጵያ መንግስት በጉዳዩ ላይ መግለጫ መስጠቱን ታውቋል። ያድማጮች የዚህን ዜና ዝርዝር ጉዳይ ከምሽቱ 3 ሰዓት በኋላ በመጽሔት ክፍል ይጠብቁን። 24ኛው የናይል ኢኳቶሪያል ሃይቆች ሚኒስትሮች ምክር ቤት ስብሰባ ተካሄደ። ኢትዮጵያን ጨምሮ 9 ሀገራት የተካተቱበት የናይል ኢኳቶሪያል ሃይቆች ሚኒስትሮች ስብሰባ በአዲስ አበባ መካሄዱን የኢትዮጵያ ብሮድካስት ኮርፖሬሽን ጠቅሶ ፋና ብሮድካስቲንግ ዘግቧል። ለአንድ አመት ያህል ኢትዮጵያ በሊቀመንበርነት ስትመራው የቆየችው የቀጠናው የልማት ትብብር ሀገራት ቱን የሚያስተሳስሩ የተለያዩ የኤነርጂ ስራዎችን እንዳከናወነ የውሃ መስኖና ኤነርጂ ሚኒስትሩ ስለሺ በቀለ ተናግረዋል። የቀድሞ የደቡብ አፍሪካ ፕሬዝዳንት ጄኮብ ዙማ ለአንድ አመት ከሶስት ወራት የእስር ቅጣት ተፈረደባቸው። የደቡብ አፍሪካ ከፍተኛው ህገ መንግስታዊ ፍርድ ቤት የቀድሞ ፕሬዝዳንት ላይ ትላንትና የእስራት ቅጣቱን ይወሰነባቸው በስልጣን ላይ በነበሩበት ዘመን ፈጽመዋል የተባሉትን በርካታ የሙስና ወንጀሎች በሚመረመሩ ችሎት ፊት ባለመቅረብ ፍርድ ቤት በመዳፈር ጥፋት ፈጽመዋል ተብሎ ነው። ዙማ በቀጣዮቹ 5 ቀናት ውስጥ ለፖሊስ እጃቸውን እንዲሰጡም ፍርድ ቤቱ ትዕዛዝ ሰጥቷል። በትናንትናው ዕለት የተጀመረው የቡድን 20 አባል ሀገራቶች የውጭ ጉዳይ ሚኒስትሮች ጉባኤ በኮቪድ-19 ወረርሽኝ የአየር ንብረት ለውጥና የምግብ ዋስትና ላይ ተወያይቷል። የውጭ ጉዳይ ሚኒስትሮቹ እንደ አውሮፓውያን አቆጣጠር ከ2019 ዓ.ም ወዲህ በአካል ሲሰባሰቡ ይህ በጣሊያን ማቴራ ከተማ ላይ የተከፈተው የመጀመሪያው ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የጉባኤው መክፈቻ ላይ ባደረጉት ንግግር ኮቪድ-19 ወረርሽኝ እንዲወገድ ክትባቱን በተጨማሪ ለዓለም አካባቢዎች ማዳረስ ሲኖርብናል ይህን የጤና ቀውስም ለማክተም ቁልፉ በትብብር መስራት ነው ብለዋል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዜና መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲስ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን @ቪኦኤ አማሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትስአፕ ላይ አድርሱን። አሁን ወደ ቀዳሚው አብይ ዝግጅታችን እንለፍ። የፌደራል መከላከያ ሰራዊት መቀሌ ለቆ መውጣቱን ተከትሎ በትግራይ የተለያዩ ዩኒቨርሲቲዎች የሚማሩ ተማሪዎች ያሉበትን ሁኔታ ማወቅ አልቻልንም ያሉ ወላጆች ስጋት እንደገባቸው ለአሜሪካ ድምጽ ገለጹ። ወላጆቹ ልጆቻቸው በሰላም ቤተሰቦቻቸውን እንዲቀላቀሉ መቀሌ ለተቆጣጣረው ኃይል ለመንግስትና ለዓለማቀፉ ማህበረሰብ የተማጽኖ ጥሪ አቀርበዋል። መስፍን አራጌ ተጨማሪ አለው።
በዲግራት ዩኒቨርሲቲ ስድስተኛ አመት የህክምና ተማሪ ልጅ እንዳላቸው የሚናገሩት ቅድስታሊ ከልጃቸው ጋር በስልክም ሆነ በኢንተርኔት ከተገናኙ ቀናት እንዳለፈዋቸው ተናግረዋል።
ልጄ በዲግራት ዩኒቨርሲቲ ወደ ትምህርት እንዲገቡ በመባላቸው የሜዲሲን ተማሪ ናት። ያው ስድስተኛ አመት ስለሆነች መቅረት ስለሌለባት የግድ ሄዳለች። ስልክ ከተቋረጠም ከአንድ ሳምንት በላይ ይሆናል። መገናኘት አልቻልንም። የምናገኘው መረጃ የለም።
በአክሱም ዩኒቨርሲቲ አምስተኛ አመት ተማሪና ዘንድሮ ተመራቂ ልጅ አለኝ የሚሉት አባት ደግሞ ሐሰን አበጋዝ ናቸው።
ዘንድሮ ተመራቂ ስለሆነ ያው መንግስቱ ጥሪ ባስተላለፈው መሰረት አክሱም ዩኒቨርሲቲ ልከነዋል። ግን ከላክነው በኋላ ያው በትምህርት ላይ እንዳለና ሜድ ጨርሰው ወደ ፋይናል ደረጃ ላይ እንደደረሱ ከሶስት ቀን በፊት ተደዋውለን ነበረ። ከዛ ቀን በኋላ ግን በተፈጠረው ምክንያት በስልክ ተገናኝተን አናውቅም።
ወላጆቹ አካባቢውን ለተቆጣጠረው ኃይል ለመንግስትና ለዓለም አቀፉ ማህበረሰብ ባስተላለፉት ተማጽኖ ተማሪዎቹ በሰላም ከቤተሰቦቻቸው ጋር እንዲቀላቀሉ ጠይቀዋል።
የልጆቻችን ሁኔታ እኛም መስማት ስላልቻን በጭንቀት ላይ ስለሆን መንግስት ሆነ የዓለም መንግስት ይሄንን ትኩረት በመስጠት ልጆቹ ከዚህ በኋላ ትምህርት እስከሚረጋጋ ሁኔታው መንግስትም የሚያደርገውን ስምምነት እስከሚፈጠር ድረስ እንፈልጋለን። ህዝብ እንዲያልቅ አንፈልግም። ህዝብ እንዲሞት አንፈልግም እኛ። ስለዚህ ይሄ ሁሉ እስከሚመቻች ድረስ በተረጋጋ ሁኔታ ትምህርት መቀጠል ስለማይቻል በሚሆነው አቅም ወደ ቤተሰባቸው እንዲመለሱ እንዲያደርግልንና ህብረተሰቡን በተረጋጋ ሁኔታ መንግስትም በተረጋጋ ሁኔታ ካለው የመቀሌ መንግስት ጋር ማድረግ የሚችለውን እንዲያደርግ ለዓለም መንግስታትም ሆነ ለኢትዮጵያ መንግስትም ነው ጥሪያችንን እናስተላልፋለን።
አካባቢው ወይም ደግሞ የትግራይ ክልልን ተቆጣጠረ የተባለው አካልም እነዚህ ልጆች ገና ምንም የማያውቁ ለጋ ልጆች ናቸው። እንደምንም ብሎ ልጆችን እንክብካቤ አድርጎ ወደ ቤተሰቦቻቸው የሚጠጉበትን መንገድ ማመቻቸት ያለበት ይመስለኛል። በተጨማሪም ደግሞ የዓለም አቀፉ ህብረተሰብ ቢሆን እነዚህ ህጻናቶች ገና አገር ተረካቢ ናቸው። ገና ተምረው ያልፍልናል ብለው ቤተሰብን እናግዛለን ብለው የሄዱ ልጆች ናቸው። የእኛ ልጅ ብቻ ሳይሆን መላ ኢትዮጵያን የሆኑ ወጣቶች ናቸው ወደ ዩኒቨርሲቲ የተቀላቀሉ። ስለዚህ ይህንን እንትን የዓለም አቀፉን ህብረተሰብ አገሪቱንም እየመራ ያለው አካልም ቢሆን ልጆቹን ወደ ቤተሰቦቻቸው የሚገናኙበትን መንገድ የሚመቻችበት ሁኔታ ቢደረግልን መልካም ነው የሚል ሀሳብ ነው ያለኝ እኔ።
መንግስት የዩኒቨርሲቲ ተማሪዎችን ወደ ቤተሰብ ቅድሚያ ከበተነ በኋላ መሆን ያለበትን ነገር ማድረግ ነበረበት። አሁንም የተቆጣጠረው የመቀሌ ሰራዊትም ቢሆን ሁሉም ልጆቻችን የሁላችንም ስለሆነ አገራችንም የሁላችንም ስለሆነ ልጆቻችንን የመጠበቅ ኃላፊነት አለበት። መንግስትም ልጆቻችንን የመጠበቅ ኃላፊነት አለበት። የማንም ልጅ እንዲጎዳ እንዲሞት አንፈልግም። አገሪቱን የሚመራትም ይሄ የሚመራው ኃይል ነው። ተምሮም ለሀገሩ ነው። ስለዚህ መንግስትም ሆነ አሁን የገባው መቀሌን የተቆጣጠረው ሰራዊትም ለልጆቹ ማሰብ ግዴታ አለበት። ማንኛችንም ማሰብ ግዴታ ያለብን ስለሆነ ስለዚህ ይሄንን የዓለም መንግስታት ከፍተኛ ትኩረት በመስጠት ልጆቹ ወደ ቤተሰብ እንዲቀላቀሉና ሁኔታው ተረጋግቶ ወደፊት በሚሆነው መልኩ ትምህርቱ እንዲጀምሩ ያደርግልን በታላቅ አክብሮት ነው የምጠይቀው። እንግዲህ የልጅ ጉዳይ ነው፣ ከባድ ነው። ይሄንን ሁሉም ሊያውቀው ይገባል። ሁሉም እንደኔ ልጅ አለው፣ ሁሉም ማስተላለፍ ይገባል።
ምክንያቱም መንግስት የሆነ መረጃ ይኖረዋል። ይህን መረጃ ከነበረው ተማሪዎቹን ቀድሞ አስወጥቶ ከዛ በኋላ መከላከያ የሚወጣበት መንገድ መፈጠር ነበረበት። አሁን እኛ መንግስትን አብረ እንደላክ ነው ዩኒቨርሲቲውን መከለ ፌደራል ፖሊስና ፌደራል ተጠቃቾ ነበር። አሁን ግን እየሰማን ያለ ነው መከላከያም ወጣን ፌደራልም ወጣን ነው የሚባለው። ይሄ ከመሆኑ በፊት ግን ተማሪዎቹ ወደ ቤተሰቦቻቸው መምጣት ነበረባቸው የሚል ሐሳብ ነው ያለኝ።
ዩኒቨርሲቲዎችን በበላይነት የሚያስተዳድረው የሳይንስና ከፍተኛ ትምህርት ተቋም አመራርን በስልክ ለማግኘት ያደረኩት ጥረት ለጊዜው አልተሳካልኝም። እንደተሳካልኝ ምላሻቸውን ለማካተት ሞክራለሁ። ህዝባዊ ወያኔ ሓርነት ትግራይ ትናንት የክልሉን ርዕሰ መዲና መቀሌን መቆጣጠሩን ይፋ ያደረገ ሲሆን ዋሽንግተን ፖስትና ሮይተርስን የመሳሰሉ ዓለም አቀፍ የመገናኛ አውታሮች ይህንን የሚያረጋግጥ ዘገባ ሰርተዋል። የኤርትራ ፕሬስ በበኩሉ የኤርትራ ሰራዊት ኢትዮጵያን ለቆ መውጣቱን ይፋ አድርጓል። በሌላ በኩል የኢትዮጵያ መንግስት በትግራይ ክልል የተኩስ አቁም ስምምነት መደረጉን ከመግለጽ ባለፈ እስካሁን ዝርዝር መረጃዎች አልወጡም። የመከላከያ ሰራዊት ቃል አቀባይ ኮሎኔል ጌትነት አዳነ ከሳምንት በፊት ለጋዜጠኞች በሰጡት መግለጫ ከምርጫ ደህንነት ጋር በተያያዘ ሰራዊቱ ወደ ተለያዩ አካባቢዎች እንዲንቀሳቀስ መደረጉን አመልክተው ነበር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ግን ለዘገባው እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ መተላለፉን ይቀጥላል። የሰቆጣ የቃል ኪዳን ስምምነት በ2007 ዓ.ም ተመረተ ወደ ትግበራ የገባ ሲሆን በዋናነት እናቶችና ህጻናት የተመጣጠነ ምግብ እንዲያገኙና በተለይ ሴቶች የጋራ ስግልቶችንና በእንስሳት ተዋጽኦች በማልማት በምግብ ራሳቸውን እንዲደግፉ ይረዳል። በዋናነትም የህጻናት መቀንጨር እንደ አውሮፓውያን አቆጣጠር በ2030 ማለትም ከ9 ዓመት በኋላ ለሙሉ የሀገሪቱ ለማስወገድ ያለመም ስምምነት ነው። በቅርቡም የኢትዮጵያ የሴቶች ህጻናትና ወጣቶች ሚኒስቴር ከ2 ዓመት በታች ያሉ ህጻናት እድገት መቀንጨር በሰፊው በተስተዋለባቸው በአማራና በትግራይ ክልሎች ትኩረቱን አድርጎ እየሰራ መሆኑን አስታውቋል። ኤደን ገረመው በሚኒስቴር መስሪያ ቤቱ የህጻናት ዘርፍ ባለሙያ የሆኑትን አቶ መስፍን ሽፈራውን አነጋግራቸው ነበር። አቶ ሽፈራው ስለ ሰቆጣ ስምምነት ከሚያብራሩበት ይጀምራል።
የሰቆጣ ስምምነት የሚባለው እንደሚታወቀው በሀገራችን ላይ በተለያዩ አካባቢዎች የአመጋገብ ስርዓታችንና ባህላችን የተወሰኑ አካባቢዎች ላይ የግንዛቤና የእውቀት እጥረት ስላለ ከዛ አመጋገብ ጋር ተያይዞ የሚከሰት ችግር አለ። ያን ችግር ለመቅረፍ ይቻል ዘንድ በሀገሪቱ አጠቃላይ ጥናት ተጠንቷል። ይህ ጥናት ከተጠናበት ጊዜ አንስቶ በሚኒስትሮች የሚመሩ የተለያዩ አካላት ይህንን ፕሮግራም እንዲያውቁት ግንዛቤ እንዲያገኙ ከተደረገ በኋላ ችግሩ በስፋት ያለባቸው ክልሎች ተመርጠው የሙከራ ትግበራ እንዲጀመር የተደረገበት ፕሮግራም ነው። ይህ ችግር በአማራና በትግራይ ክልሎች ትንሽ ሰፋ ስለሚል በዛ ያንን ተሞክሮ ወስደን የማስፋት ስራ እንሰራለን ብለን የተጀመረ ፕሮግራም ነው።
የቃል ኪዳን ስምምነቱ ወደ ስራ የገባው መቼ ነው? ምን አይነት ይዘቶች አሉት የሚለውን እስቲ ንገሩኝ።
የቃል ኪዳን ስምምነቱ ወደ ትግበራ የተጀመረው 2007 ነው። በ2007 ሲጀመር ሚኒስትሮች እና የተለያዩ አካላት በቦታው ተገኝተው ችግሩን በስፋትና ጥልቀት ካዩ በኋላ ይህንን ነገር ያው በአጠቃላይ ሀገሪቱ ለመተግበር የበጀትና የአቅም ውስንነት ስለሚኖር የተወሰኑ ኤሪያዎች ነው ጀምረን ወደ ቀጣይ ማስፋት አለብን በሚል እሳቤ የተጀመረ ፕሮግራም ነው። ያ ፕሮግራም ሲጀምር ደግሞ ችግሩ የሚሰፋው በሴቶችና በህፃናት ላይ ነው። ይሄ ችግር ደግሞ ያው ህፃናቱ ላይ ከአመጋገብ ጋር ተያይዞ በአእምሮም በአካልም ከፍተኛ የሆነ ችግር ከማስከተሉም ይበልጥ ደግሞ ሀገሪቱ በኢኮኖሚ እንድትጎዳ እያደረገ ህፃናቱም ለወደፊቱ ተስፋ እንዳይኖራቸው የሚያደርግ በጣም ተስፋ ያለው ችግር ስለሆነ ያንን ችግር ለመቅረፍ ሴቶች ላይ እና ህጻናት ላይ በስፋት ቢሰራ ጀኔሬሽኑን መቀየር ይቻላል የሚል ታሳቢ ተደርጎ የተጀመረ ፕሮግራም ነው።
እንግዲህ ቀድምም ጠቀስ ሊያደርጉት ሞክረዋል ትኩረት የተሰጠባቸው ቦታዎች እንዳሉ እና በአሁኑ ሰዓት የሰቆጣ ቃል ኪዳን በየትኞቹ የሀገሪቱ ክፍሎች ነው ተግባራዊ የተደረገ ያለው?
አሁን ኦልሬዲ በሁለት ክልሎች በአማራ 27 ወረዳዎች በትግራይ 13 ወረዳዎች ላይ የተተገበረ ይገኛል። ከቅርብ ጊዜ በኋላ ኦልሬዲ የሚሰፋ የመንግስት ፕሮግራም አለ። እሱን ለማስፋት ወደ 200 ወረዳዎች ላይ ለመቀጠል በዝግጅት ላይ ነው የምንገኘው።
እንግዲህ የህፃናት የመቀንጨር ችግር፣ የእናቶችም የምግብ እጥረት በእነዚህ አካባቢዎች ምን ያህል እየሰፋ ነው?
አሁን ህፃናት ላይ ስንል አንዳንዶቹ ከግንዛቤ እጥረት የተነሳ ህፃናቱን የተለያዩ ባህሎች፣ ወጎች፣ አስተሳሰቦች ስላሉ እያለም ያለመመገብ ችግር አለ። በተለይ ከጡት ማጥባት ይጀምራል። ከተወለዱ በኋላ ከመወለዳቸው በፊት እናቲቱ በቂ የሆነ በስርዓተ ምግብ የበለጸገ ምግብ መመገብ እንዳለባት ታሳቢ ይደረጋል። ያንን ታሳቢ ሳታደርግ ኦልሬዲ በባህል የተወሰኑ ነገሮች ከእውቀትም ከግንዛቤ እጥረት ጋር ተያይዞ የተወሰኑ ምግቦችን የመመገብ ባህልና ልምድ ስላለ፣ ሌሎችንም ያለመመገብ ክፍተቶች ስላሉ እነዚያን ክፍተቶች ቀድመን ሴቶች ላይ ህጻናቶች ላይ መስራት ስላለብን ብለን አስበን ዜሮ አመት እስከ ሁለት አመት ባሉ ህጻናት ላይ እና የሚያጠቡ እና እርጉዝ እናቶች ላይ ልዩ ትኩረት ሰጠን እየሰራን ያለንበት ሂደት ነው ያለው።
ተጻጸሙን በተመለከተ ያሉት ሂደቶች ምን ይመስላሉ?
ፕሮግራሙ ሲጀመር ያው እነዚህ ወረዳዎች ላይ ሁለት ነገሮች ናቸው። አንደኛ እዛ አካባቢ ያሉ አትክልቶች፣ ፍራፍሬዎች፣ አዝርቶች አርሶ አደሩ ጓሮ የሚተከሉትን እነዛ የመትከል ትላልቅ የሆነ የተፋሰስ ስራዎችን በስፋት በመስራት እዛ አካባቢ ያሉ የሌሉ የተለያዩ የምግብ አይነቶች ካሉ እነዛ በቅለው አድገው ሴቶችና ህጻናት እንዲመገቡ የማድረግ ስራ፣ ከዛ ውጭ ደግሞ የእንስሳት ተዋጽኦ ውጤቶች እንደ በግ፣ ዶሮ፣ ፍየል፣ በካር እንዲያረቡ በማድረግ እነዛን ያው ላሉ ለህጻናቶችና እናቶች እንዲመገቡ የማድረግ ሂደት ነው እየተሰራ ያለው። እነዚህ ደግሞ ጥሩ ውጤት አምጥተዋል ብለን እናስባለን። ሲጀመር ኦልሬዲ ወደ 37% ነው ችግሩ የነበረው። አሁን ግን እየቀነስ እየመጣንበት ሂደት አለና ጅምሩ ጥሩ ነው፣ አበረታች ነው። በስፋት ነው እየሰራን ያለ ነው። አልባት ሴክተሮች በቅርጅት ነው የምንሰራ። 7 ሴክተሮች አሉ። ጤና ነው በዋናነት የሚመራው።
አሁን እንግዲህ ከቅርብ ጊዜ ወዲህ ባለፈው 10 ወር በሚሆን ጊዜ ውስጥ የትግራይ ክልል ላይ ጦርነቱና ያለመረጋጋት አለ። ከዚህ አኳያ አፈጻጸሙ ላይ ምን ያስከተለው ተግዳሮት አለ?
ኦልሬዲ የተከሰተውን ነገር ያውላችሁም እንደምናውቀው እዛ አካባቢ የተወሰኑ የመፈናቀል ሂደቶች ያሉባቸው አካባቢ እኛ ደርሰን ወቅታዊ የሆኑ ድጋፎች የማድረግ ስራ እየሰራን ያለ ነው። የተለያዩ መንግስታዊ ያልሆኑ ድርጅቶች መንግስትን ትኩረት ሰጥቶ እየሰራበት ያለ ሂደት ነው ያለው እና ምናልባት መጠኑ ትንሽ ሊቀንስ ይችላል እንጂ በተለያዩ መንገዶች ስራዎች እየተሰሩ ያለበት ሂደት አለ።
ይሄ የቃል ኪዳን ስምምነት በጎርጎሮሳውያኑ 2030 ወይም ከ9 አመት በኋላ በኢትዮጵያ የህፃናት መቀንጨርን ለማስቀረት አላማ አድርጎ እየሰራ ነው ያለውና ከዚያ አኳያ ያስመዘገባችኋቸው ውጤቶችና እያጋጠሟችሁ ያሉት ተግዳሮቶች ምንድናቸው?
አበረታች ነገሮች አንደኛ ሰው ግንዛቤ ማደጉ አንድ ትልቅ አበረታች ስራችን ነው ብለን እናስባለን። ሌላው ደግሞ የተለያዩ ንጥረ ነገር የተሟላ የአመጋገብ ስራ እየተፈጠረ መምጣቱ ይሄ በጣም አበረታች ስራዎቻችን ናቸው። ህጻናቱ ክብደትና ከቁመት ጋር ተፈታታኝ የሆነ እድገት ይዘው እያደጉ መሆናቸው ለእኛ አበረታች ስራ ነው። ይሄ የጓሮ አትክልት፣ ከዛ ውጭ ደግሞ ሰፋፊ መስኖ እርሻ ስራዎች፣ አካባቢው የአሳ እርባታ በስፋት ያለበት ነው። ማህበረሰቡ ግን እየተጠቀመ ያልሆነበት አካባቢ ነው። አሁን ግን እኛ ከገባን በኋላ እነዚህ ለውጦች እየመጡ ያሉበት ሂደት በጣም አበረታችና በጣም ትልቅ ውጤት ነው ብለን እናስባለን። ምናልባት እንደ ጥረት የምናየው እንደሚታወቀው ሀገራችን ያው የበጀት እጥረት አለብን። ያ የበጀት እጥረት በጣም ከፍተኛ ነው እና በጣም በስፋት ብንሰራ በአጭር ጊዜ ለውጡ እናመጣለን ብለን እናስባለን። ምናልባት እንደ ችግር ባየው ይሄ ከበጀት ጋር ተያይዞ ያለው ችግር ነው እና ምናልባት እሱ ከፍተኛ ችግራችን ነው ብዬ አስባለሁ።
በጣም ነው የማመሰግነው አቶ መስፍን። እርስዎ መጨመር የሚፈልጉት ያልተነሳ ጉዳይ ካለ?
አመሰግናለሁ። በእኔ በኩል ለጨርሻለሁ። እግዚአብሔር ይስጥልኝ።
ኤደንንና እንግዳው ባለሙያዋን አቶ ሽፈራውን እናመሰግናለን። በቀጣዩ ዘገባችን ደግሞ ወደ አምቦ እናምራ። የድምጻዊ ሀጫሉ ሁንዴሳ ቤተሰቦች ለአምቦ ህጻናትና አረጋውያን በጎ አድራጎት ድርጅት እንዲሁም በከተማው ለሚገኙ ከ200 በላይ የሚሆኑ አቅመ ደካሞች ድጋፍ አድርገዋል። የድምጻዊ ህይወት ያለፈበትን አንደኛ አመት ፍቅር ተከትሎ ባለቤቱ ወይዘሮ ፋንቱ ደምሰው በዚህ ወቅት ሀጫሉን ሰውን ለመርዳት ያለውን ምኞት ለማሳካት ግዴታ አለብኝ ሲሉ ለአሜሪካ ድምጽ ተናግረዋል። ከዚህ በኋላ አላለቅስም፣ የማለቅሰው አላማውን ማሳካት ካቃተኝ ብቻ ነው ሲሉ ማክለዋል። ናኮር መልካ ወይዘሮ ፋንቱንና የበጎ አድራጎቱን ድርጅት መስራች እንዲሁም ድጋፍ ከተደረገላቸው መካከል አነጋግሮ ተከታዩን ዘገባ ከአምቦ ልኳል።
የድምጻዊ ሀጫሉ ሁንዴሳን አንደኛ አመት የሞት መታሰቢያ ምክንያት በማድረግ ቤተሰቦቹ በዛሬው ዕለት ለአምቦ ህጻናትና አረጋውያን በጎ አድራጎት ድርጅት ድጋፍ ማድረጋቸውን ባለቤቱ ወይዘሮ ፋንቱ ደምሰው ለቪኦኤ ተናግረዋል። የሀጫሉ ምኞት ይህ ነበር ሲሉም ያብራራሉ። ወይዘሮ ፋንቱ
በጭልጭል ሁሉም ቦታ ባደረስ ደስ ይለኛል የሱ ምኞት ስለነበረ። ስለዚህ የሱ ምኞት ለማሳካት ደግሞ በሚችለው አቅም ማድረግ ስላለብኝ ልክ ልጆቹ ለኔ እንደሄደው የሱ ምኞትና ሐሳቦችም እኔ ጋር ነው ያሉት። ስለዚህ የሱ ምኞት የማሳካት ግዴታ አለብኝ፣ ኃላፊነት አለብኝ። ለዛ ብዬ ነው
ባዴ አጪ በህይወት ያለም አነጋጋሪ ነበር። በጣም ደስ የሚለኝ ሞቶም ያነጋግራል። ሰው ኖሮ ብቻ ነው የሚያነጋግረው ብያስብ ነበር። የኔ ጀግና ነው፣ ከምንም በላይ ጀግናይ ነው። በቃ እሱ ለኔ ማለት ነው። ለኔ ብቻ ሳይሆን ለህዝቡ ጀግና ነው። ብዙ ሰዎች ስሙን እንዲነሳ አይፈልጉ በሰው ፍቃድ ሳይሆን በእግዚአብሔር ፍቃድ ወደፊት አላማውን በጎነሱን ያለውን ለሰው ያለው ሩሩነቱን ወደፊት ማስቀጠል ፈልጋለሁ። ህዝቤም ደግሞ ከጎኔ ይቆማል ብዬ አስባለሁ።
ያጫሉን የበጎ አድራጎት ስራ ከግብ ለማድረስ እንደሚሰሩ የገለጹት ባለቤቱ ከዚህ በኋላ አላለቅስም ሲሉም ምክንያቱን ያስረዳሉ።
አላለቅስም ቆም ምክንያቱም ማለቅሰው የሱ አላማ ማሳካት ባልችልና ህዝብ የማይረዳኝ ሆነ ያን ያለቅሳለሁ። እሱ ለኔ እንዴት ብዬ እንደምናገር አላቅም። በቃ ለኔ ብቻ ሳይሆን ለህዝቡም ነው መግለጻችንን። በቃ ስለሱ የምገልጽበት ቋንቋ ምን ነው? ስሜታዊ ሆኜ ልናገር እችላለሁ። ደስ እያለኝ ነው የምናገረው ይሄን ነገር ማለት ነው። እና
ታርኬት በቃ
ማን አሳደገኝ? እሱን ያሳደገኝ ከልጅ ጀምሮ ያሳደገኝ እሱ ነው። አላማው ጉጉቱ ምንም ሁሉ ነገሩ እኔ ውስጥ አለ፣ ከኔ አልፎ ልጆቹ ውስጥ አለ። ያ ደግሞ ምንም ይሁነው እግዚአብሔር ሲረዳኝ ህዝቤን ሲረዳኝ ነውና ለህዝቤ አደራላለሁ ማለት ነው። የሱን አላማ ወደፊት እንዳሳካና እንድራመድ ብዙ እንቅፋቶች ሊኖሩ ይችላሉ። ያንን እንቅፋት እንዳልፍ ደግሞ ህዝቤን ሲረዳኝ ጠይቃለሁ።
ወጣት ኢዩኤል ከበደ የበጎ አድራጎት ድርጅቱ መስራችና ስራ አስኪያጅ ነው። ስለተደረገላቸው ድጋፍም እንዲህ ይላል።
ዛሬ የሀጬ ቤተሰብ ከዚህም በፊት የዛሬ 6 ወር አድርገውታል። ለያዩ ስጦታዎችን ዳክተሮች፣ ሳሙና ሰዎችንም አምጥተው መግበዋል። እዛ ጊዜ ከ300 በላይ ነው ሰውን የመገቡት። ይሄኛው የሞት አመቱንም ደግሞ በዚሁ መልኩ ኦልሞስት ለ200 ሰው የሚሆን ዱቄትና ዘይትን ነው እያሰራጨን ያለ ነው ማለት ነው፣ እየሰጠን ያለ ነው። እንደምታየው ባለቤቱም እዚህ ነበረች። ከዛ በተጨማሪ ልብሶችም ነበሩ። ስጦታዎችን በማደል አብራን ነበር ያለችው። እና ያው በዚህ መልኩ ነው እንግዲህ ሀጫሉን በአምቦ ከተማ ላይ በዚህ መልኩ ነው በዚህ ድርጅት ውስጥ ያሰብነው። ይሄ ደግሞ ለኛ በጣም ትልቅ ነገር ነው። ይሄ ታላቅ ረፍት ነው ለኛ። አንዳች ነገር መጥቶ ሲሰጥ እዚህ ቦታ ላይ ሰዎች ተስካር እዚህ መጥቶ የሚያከብሩዋል። ችግረኞችን ሰብስበን እናበላለን። ታላቅ አይምሮ ረፍት ነውና ደስ ብሎናል። ዛሬ በሀጫሉ ካጠገባችን መታጣት ታላቅ አዘን እንደተሰማን ሁላ ዛሬ ደግሞ ቤተሰቡ ይህንን አይነት ስጦታ የተቸገሩ ሰዎች ሲያደርግ ታላቅ የአይምሮ ረፍትን ሰጡት።
በሀጫሉ ቤተሰብ ስለተደረገው ድጋፍ አስመልክቶም ሀጫሉ የዘራው ዘር ውጤት ነው ሲል እንዲህ ይገልጻል ኢዮኤል።
ይሄ እንግዲህ የሚበረታታና ታላቅ ነገር ነው። በእሷ ላይ ብቻ ይሄንን ነገር አይታ ሀጫሉ ምን አይነት ሰው እንደሆነ የማያውቁትም መናገር ይችላሉ። ለምን ባለቤቱ ላይ ኢንቨስት ያደረገውን ነው። አሁን ማለት እሷ እያጨደችው ወይም ደግሞ እየሆነች ያለውን እሱ ሲሆን የነበረውን ነው። በእሱ ውስጥ ያለው ዘር ነው። በእያንዳንዳችን በእጃችን ምንድን ነው ያለው? እዚህ ቦታ ላይ አንድ ልብስ ቫልዩ ሲያደርግ አይቻለሁ። አንድ ልብስ፣ አንድ አሮጌ ጫማ ቫልዩ ሲያደርግ አይቻለሁ። አንዷ ነገር ለሌላው ትልቅ ነገር ነች። 50 ሎሚ ለአንድ ሰው ሸክሞ ለብዙ ሰው ደግሞ ጌጡ ነው የሚባለው። ለዛ ነው ማለት ነው። በዚህ አይነት ሜንታሊቲ ሰዎች ቢንቀሳቀሱ አምቦ ላይ ከአምቦ ማልፈን ደግሞ የተለያዩ ቦታ ላይ ብዙ ነገር ማድረግ እንችላለን።
ከጎዳና ላይ የተነሱ 28 ህጻናት እና 10 አቅመ ደካሞችን በቋሚነት ድርጅት ውስጥ ኖረው የሚረዱ ሲሆን ከ300 በላይ ለሚሆኑ በችግር ውስጥ ላሉ ሰዎችም ድጋፍ እንደሚያደርጉ ወጣት ዮሄል ገልጿል። ህፃን ተመስገን ተረፈ ለርሱና ጓደኞቹ ለተደረገው በጎ ነገር እንዲህ ሲል የድምጻዊውን ቤተሰብ ያመሰግናል። የእውቁ አፋን ኦሮሞ ሙዚቀኛ ባለቤት ወይዘሮ ፋንቱ መልእክት ማስተላልፈዋል።
በሱስም የሚነግዱ አሉ፣ በሱስም ብዙ ነገር የሚሰሩ አሉ። ግን ህሊና ካላቸው እንዳደራም ነው ይሄ ነገር ማደርገው አገር ውስጥ ያለው ውጪ ሀገርም ያለው ህሊና ያለው ሰው ለህሊናው ይደር ማስተሰር ይደው ሆኖ መገኘት ነው ባይዘይ ማውራት ሳይሆን ሆኖ መገኘት ትልቅ ነገር ስለሆነ ማድረግ ካለብን እዚህ አንድ አመት ሙሉ በሱስም ብዙ ነገር ተሰርቷል፣ ብዙ ነገር ተብሏል፣ እየሰማን ዝም ብለናል። ካሁን በኋላ ግን ዝም አንልም። መርዳት የሚፈልግ ማድረግ የሚፈልግ በሱ ፋውንዴሽን ስም ማድረግ ይችላል። በዚህ አጋጣሚ ለህዝቤ የማስተላልፈው መልእክት ህዝቤ እንደማያሳፍረኝ እሱም ለህዝቤ እኔ ውድ ነኝ እንዳለ ሁሉ እሱ ደግሞ ላቄ ምንድን ነው የሚለውን የማገኝበት መልካቸውን የሚሰጡኝ በዚህ ፋውንዴሽንም እኔ ያለው እንዳልኩኝ ሰው ደግሞ ህዝቤ ከጎንሻለሁ ብሎ የሚረዳኝ ከሆነ የእሱ አላማ ይቆማል። የእሱ አላማ ደግሞ ከሆነ ከቆመ ታሪክ ነው አይደል? ታሪክ አይሞትም፣ አይቀበርም። አጄ ለኔ ታሪክ ነው። በቃ እንደ ታሪክ ይቀጥላል፣ ለልጅ ልጅ ይተላለፋል። መልእክቴ እንግዲህ እግዚአብሔር ፍትህ እንዲሰጠኝ ሰውም ደግሞ ባለው እምነት እግዚአብሔር እንዲለምንልኝ እፈልጋለሁ።
ድምጻዊ አጫሉ ሁንዴሳ ባለፈው አመት ሰኔ 22 ማለትም የዛሬ አመት በአዲስ አበባ ገላን ኮንዶሚኒየም አካባቢ በሰው እጅ የተገደለ ሲሆን ከግድያው ጋር ተያይዞ 4 ግለሰቦች ላይ ክስ ተመስርቶ ፍርድ ቤት እየተመላለሱ መሆኑ ይታወቃል። ለአሜሪካ ድምጽ ናኮር መልካ ካምቦ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
Radio Sagale Americati.